Roman Fas Kudus. Ahadu Amlak.
Amin.
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በወልቀ ደሙ ያጠባቸው ከቤተ ክርስቲያናችን በትምህርቷ ከመቤታችን ከቅድስት ድንግል ማርያም በጸጋ የተወለዳችሁ ምእመናን ምእመናት ሁላችሁም እንደምንሰነበታችሁ፣ በቸርነቱ የጠበቀን በእድሜያችን ላይ የዛሬ ማንተን ጨምሮ ጠን ምስጋና ገንዘቡ የሆነ አምላካችን እግዚአብሔር የተመሰገነ ይሁን። በእግዚአብሔር ፈቃድ ዛሬ የምንማረው ስለ ጋብቻ ሕይወት የጀመርነውን ስድስተኛ ክፍል ትምህርት ይሆናል። በዛሬው ትምህርታችን የምንማረው ጋብቻው ወይም የጋብቻ ሕይወት የሚመራበትን ስርዓት ስለማዘጋጀት ነው። በዓለማችን ሰዎች የሚያቋቁሙትን ተቋም የሚያስተዳድሩበት ስርዓት ያዘጋጃሉ። ከዛም ከፍ ሲል ሕዝብን በአንድ ላይ አድርገው እንደዚሁ የሚመሩበት ስርዓት ያዘጋጃሉ። እንደዚሁ ትዳርም የሚተዳደርበት የሚመራበት ስርዓት ይፈልጋል። እነዚህን ስርዓቶች ተጋቢዎቹ ባልና ሚስት ማዘጋጀት እንደሚገባቸው ማበጀት እንደሚገባቸው እነዚህም ስርዓት የሚፈልጉ የጋብቻ ሕይወት አካላት የትኞቹ እንደሆኑ ነው በእግዚአብሔር ፈቃድ የምንመለከተው። አሁን በዓለማችን ሰው ኑሮ እየተሻሻለ የምድር ጉዞ እየሰመረ ወደ ላይ የሚሰራቸው ህንፃዎች አሉ፣ ወደ ጎንም የሚሰራቸው ጎዳናዎች አሉ። ህንፃው አድጎ ሰው አስተሳሰቡ አብሮ ካላደገ ትዳሩን የሚመራበት ስርዓትና መንገድ እንደዚሁ መልክ ካልያዘ የተጣመመ ነገር እና የተጣና ነገር ሳይስማሙ እንደሚቀሩ ሁሉ ትዳሩና የሰው ኑሮ ሳይስማማ የሚቀሩ ይሆናል። ስለዚህ እንደሌላው ሁሉ ትዳሩንም ለማጣናት ስርዓት ማስያዝ፣ ለትዳሩ የሚሎች መልካም መልክ መፍጠር አስፈላጊ ነው። በእግዚአብሔር ፈቃድ የምንማረው ዛሬ ይህንን ነው። የሚቀሩ የተወሰኑ ክፍሎች ይኖራሉ። በእነዛ ክፍሎች ደግሞ የቀሩንን እንመለከታለን። ይሄ የምንማረው ሁሉ ጆሮ ለማጥበብ ያህል የምንማረው ምንናገረው መሆን የለበትም። ዛሬ ሰይጣን እጅግ እየፈተነ ካለው የሰው ሕይወት መካከል ዋናው ጋብቻ ትዳር ነው። ትዳር ዛሬ ችግር ውስጥ ነው። ትዳር በፈተና ውስጥ ነው። ለመፈተም ደግሞ ራሳችን ተላላዮቹን አስተዋጽኦ እናደርጋለን። የእኛም ድርሻ አለበት። ሰይጣን ብቻ አይደለም። ሰይጣን ቀዳዳ ካላገኘ አይገባም። ምክንያት ካላገኘ ገፍቶ አይጥልም። ገፍተ ለመውለድ ከተመቻችን በቃለ ማሳበብ አይቻልም። ገፍተ ለመውለድ ከተመቻችን የቃሉን ምክንያቶች ብቻ በማዳመጥና በመናገር ለነገ የተሻለ መሆን አንችልም። ስለዚህ ይሄንን ሕይወት እንድናሳምርበት የሚነግረን እግዚአብሔር ነው። የምንመክረው የተሻለውን የመንፈሳዊ ሕይወት እንዲሁም ደግሞ በምድር ሳለን ስጋዊ ሕይወታችን የምናሸንፍበትን መንገድ ነው። ስለዚህ አንድ ክፍተት ሲገጥመን ሁልጊዜ ወደኋላ ተመልሰን እግዚአብሔር ያለንን እያሰብ ማስተካከል ይገባል እና ይሄ ነው ዛሬ የምንመለከተው። በእግዚአብሔር ፈቃድ ትዳሩ የሚመራበትን ስርዓት ስለማዘጋጀት ወይም ስለማሰናዳት ነው። አምላካችን እግዚአብሔር በዚህ ርዕስ ለሁላችንም የሚሆነው ቁም ነገር እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። የጋብቻ ህይወታችን የሚመራበትን ስርዓት ማዘጋጀት። እንግዲህ ይህን ስንል የጋብቻ ህይወት የሚመራበት ስርዓት እንደሚያስፈልገው፣ ይህን ስርዓት እንዴት እንደምንዘረጋ እንዴት እንደምናበጅ ነው የምንማር። አሁን በቤት ውስጥ ልጆቻችን የሚያድጉበት ስርዓት አላቸው ወይስ የላቸው? ባልና ሚስት አንድ ነገር የሚያከናውኑበት የተቀመጠ ስርዓት አለ ወይስ የለም? ልጆች ከወላጆቻቸው ጋር ግንኙነት የሚያደርጉባቸው መንገዶች ስርዓት አላቸው ወይስ የላቸው? ስርዓት ማለት አንድ የተለየ የታወቀ መንገድ ማለት ነው። አሁን የመድረሳዊ ሀገር ስናከናውን ስርዓት አለ። የመጀመሪያው ጸሎት ማድረግ ነው። ሁለተኛው ቅዳሴ ተሰግዶ አይደለም ስንማር የነበረ? ይሄን እንማራለን። ስንጨርስ ወደ ትምህርቱ እንሄዳለን። ይሄ ትምህርቱ ስርዓት አለ። እንዳመጣ ዝም ብለን መናገር ብቻ አይደለም። በአግባብ የሚነገረው ምን እንደሆነ፣ በሚነገሩት ውስጥ ያሉ ቁም ነገሮች ምን እንደሆኑ እንድናውቅ ተደርጎ ነው የተዘጋጀ። ስንጨርስም ስርዓት አለ። ጸሎት እናደርጋለን። አልቆ ስንወጣው ስርዓት አለ። በመስኮት የሚወጣ ሰው ሁላችንም የምንወጣው በሩ ቢጠብም ባለው በር ከወጣም በኋላ ደግሞ ከግቢ መኪናዎቻችን ይዘን የምንወጣበት ስርዓት አለ። አንዱ በአንዱ ላይ የነዳው ግቢ አይችልም። እዚህ ሄሊኮፕተር አቁሞ የገባ ሰው መጠባበቅ ያስፈልጋል። እነዚህ ለዚህ ያሉት ስርዓቶች ናቸው። ሁላችን የተግባባ ነው። ስርዓት የሌለው ትዳር አድማጭ የለውም፣ ሁሉ ተናጋሪ። ስርዓት የሌለው ቤተሰባዊ ህይወት ውስጥ ወላጅና ልጅ የለም። ልጆች እንደ ወላጅ የሚሆኑበት፣ አባትን የሚቆጡበት፣ አልፎም የሚጋፉበት፣ ከእናት ጋር የማይገባ የማይገባ ንግግር የሚለዋወጡበት አጋጣሚ ይፈጠራል። ስርዓት በሌለበት ትዳር ብዙ አስነዋሪ ነገሮች ይደረጋል፣ ብዙ አሳፋሪ ነገሮች ይደረጋል። ስለዚህ ማግባት ብቻ አዳራሽ መተራየት፣ ፊኛ ማስነፋት፣ ቪዲዮ ማስቀረት፣ በሊሞዚኑ አንገት መሀል ወጥቶ ማገልገል፣ ይህ አይደለም ቁም ነገሩ። ህይወቱ የሚቆምበትን ስርዓት ከመጋባት አስቀድሞ መዘርጋት ይስል የተጋባችሁን ካለ የተጋባንም ካለ እንደዚሁ ስርዓት ማስያዝ ሳይጠፋ አንዴ ከተለመደ ያለ ስርዓት መኖር ራሱ ማስተካከል ከባድ ይሆናል። ስለዚህ ከወዲሁ የበለጠ ሳይጠፋ አስተካክሎ መያዝ ያስፈልጋል። አስተካክሎ ድስት እንኳን የሚጣልበት የራሱ ስርዓት ነው። ጣፈጠወቅ አቅርቦ መመገብ የሚፈልጉ እናቶች እህቶች ድስቱን የሚጥሉበት ስርዓት አለ። ትዳርም እንደዚሁ። ስለዚህ ስርዓት እናስይዛለን ስንል የገዛ ህይወታችንን የትዳር ህይወታችንን የምንመራበት ስርዓት፣ በትዳር ህይወት ውስጥ አብረው ያሉ በርካታ ነገሮች አሉ። ይህንን የምናስተዳድርበት ስርዓት ማዘጋጀት ማለት ነው። እንግዲህ ማንኛውም ቤተሰብ የሚተዳደርበት ስርዓት ስለሚያስፈልገው እንዴት ስርዓት እንደምናዘጋጅለት የምንማረው ያለ ስርዓት ያለ መመሪያ የታወቀ አቅጣጫ ሳይኖረው የሚሄድ ትዳር ካለ አቅጣጫውን ስቶ ግቡን ስቶ መውለቁ አይቀርም። ስንጋባውም በቤተ ክርስቲያን ቃል የምንገባው ነገ ስለምንደርስበት ግብ ነው። እንቆምና እኔ እገሌ ገሊትን ተቀብያታለሁ፣ ይህ ግብ ሚስጌት ሆነት። ይህንንም በራሴና በኦርቶዶክሳዊ ተዋህዶ ቤተክርስቲያን ጉባኤ ፊት በመሐራ ቃሌን እሰጣለሁ። ሰነፈች መከነች ብዬ አልተዋትም። በሐዘኗ በደስታዋ በድካማ ሁሉ ከእርሷ ጋር እሆናለሁ ብለን ይሄንን በመሐራ እናረጋግጣለን። አንድ ሰው ዝም ብሎ እንደዚህ ያለ መሐራ ወይም ቃል ኪዳን አይገባም። እንድንገባ የሚያደርግን አላወቀውም እንጂ ጨርሶ ታዲያት የሚመራ ብቻ ሳይሆን የመንፈስ ቅዱስን ጸጋ በተጠመቅንበት ዕለት የተቀበልን ስለሆነ ወደ በጎ ነገር ስለሚመራ በውስጣችን ያለው ቆም ነገር ነው ቃል ነው እንደስበታለን ያለው ግን እዛ ላይ ለመድረስ የገቡትን ቃል ለመፈጸም ስራት ያስፈልጋል። ስራት ከሌለ ሁሉ ነገር ይበላሻል። አሁን ቤተክርስቲያናችን ስርዓት አላት። በሁሉ ቅዳሴ የሚቀድሱበት ስርዓት አለ፣ የሚገባበት ስርዓት አለ፣ የምናቆርበት ስርዓት አለ፣ ዝቡር የምናሰራበትበት ስርዓት አለ። ምእመናንን ኃጢአት በደል በበደሉ ጊዜ እኛም በበደል ጊዜ የምንናዘዝበት ስርዓት አለ። ከተናዘዝን በኋላ ለሩዛዛያችን የሚገባውን ቀኑና ተቀብለን የምንፈጽምበት ስርዓት አለ። ከዛ አልፈን ደግሞ ወደ ቅዱስ ቁርባን ወደ ምስጢርነት አላቁ የምንደርስበት ስራ ሁሉ ስርዓት አለ። ስርዓት የሌለው ህይወት የለም። ስርዓት ከሌለ ብዙ ነገር ይበላሻል። እስኪ ትዳራችሁን አስቡ። ያገባችሁ ስርዓት አለው ትዳሩ በቤቱ የሚከበር ሁለታችሁ ባለም ሚስትም የተስማማችሁበት ስርዓት አለ። ያ ሁለታችሁ የሚያስቀመጣችሁ ስርዓት ስለሆነ ማንም አያፈርሰው። እንዳይፈርስ አድርገን የገነባ ነው የዘረጋ ነው ነገር አለ። ከሌለ ብዙ ነገር ይጣሳል። ስለዚህ ዛሬ በእግዚአብሔር ፈቃድ የምንማረው ለገንዘባችን ዋና ዋና የሆኑ ነገሮች አሉ። የገንዘብ ስርዓት እንዴት እናወጣለን? እኔ ፋይናንስ ተማሪ ማጠኛ ማለት ነው፣ ግን የአቅሜን ያህል አውቃለሁ ጥቂት። እሷ አሁን ስለ ፋይናንስ አስተዳደር መመሪያ ትምህርት ኮርስ ለመስጠት አለ። ግን ቅዱስ መጽሐፉ ስታነቡ ጌታችን ካስተማራቸው በምሳሌ አስተማሪና ካስተማራቸው ትምህርቶች በጣም ነው የገረመኝ። መችስ እኔም ስረዳ ሁለት ሶስተኛው ያህል ምሳሌ የተሰጠው ስለ ገንዘብ ነው። ስለምንድን ነው? ለምን ይመስላል? ለምን ይመስላል? በምሳሌ ካስተማራቸው ትምህርቶች ሁለት ሶስተኛው ያህል የተሰጠው ስለ ገንዘብ። ስለዚህ መጽሐፍ የሚለንን የሚያስተምረን መሰረት አድርገን ገንዘባችን የምናስተዳድርበት ስርዓት፣ መንፈሳዊ ህይወታችን የምንመራበት ስርዓት። መንፈሳዊ ህይወትም ስርዓት ይፈልጋል። ዝም ብሎ አይደለም። መንፈሳዊ ህይወታችን የምንመራበት ስርዓት፣ ማህበራዊ ህይወታችን የምንመራበት ሰዓት። ከተጋቡ በኋላ ትምህርት መማር የሚፈልጉ ይኖራሉ፣ ባሉ የሚስት በራሳችን ማሻሻል እንፈልጋለን፣ ባሉ የሚስት መስማማት ያስፈልጋል። እኔ እንደ ቆንቁ ቀርቼ እኔ እንዲሆን አንተ እንደዚህ ሆነ እንደዚህ ሆነ፣ አይ በስምምነት ነው መሆን ያለን። እኛ ብዙ እናውቃለን፣ ካህንዘንድ ብዙ ነገር ይላል። አሁን ገጠር ሚስቶቻችሁ ግድ የለም አንተ ሄደ ዩኒቨርሲቲ ገብተ ማስተርስ ኢንስቲትዩት ድረስ ትምህርት ቀጥ እኔ እየሰራው ራዳ አለው ብላ ወገቧን ቀጥቃ ገጠር ተቀምጣ ማስተርሱ ሲጨርስ አስተምራ ሲጨርስ እዚሁ ከተማ ቀልጦ የሚቀር ባላል። እንዲህ ያለ ባላል ነግድ ነገ የወለድናቸው ልጆች እናሳድጋል ብላ ታምራ እሷ የቤቱን ይዛ ሸክሙ ተሸክማ እንደ አባቱ እንደ እናቱ ሆነ ኃላፊነት ወጣ። በኋላ በዛው ቀጥቶ ይቀርባል። በሚስቶቹ እንደዚህ። ስለዚህ ስንማር ወራችንን ለማሻሻል ስንፈልግ ወደ ማለት ለመሄድ ስራ ለመለወጥ ይሄን ለመሳሰለን ነገር ለማድረግ ስርዓት ደስ ዝብሎ ተነስቶ ዛሬ ደስ ሆኛል እና ስራዬን ቀይራለሁ አይደል እንደ ወንደላጤ ወይ ደሴታላት ይሄ ለወንደላጤ ነው የሚሰራው። ሌሊት ተኝቶ ትዝ ስራ ሬዚግኔሽን የማስገባት ፈቃድና መብት የለውም። ባል ሚስቱን ማማከር አለበት። ሳምንት ነበር ሚስቱም የላለን ባሏ ማማከር አለባት። መነጋገር ደግሞ በቀን ይዘው አሁን ጭቅጭቅ የሰለችን ብዙ ባለትዳሮች ዛሬን መነታረቱ ነገ ምን ያነታረቀ ስርዓት የለውማ። ትዳሩ የሚመራበት የተስማማንበት ስርዓት የለ። ለልጆቻችን ፕሮግራም አውጥተንላቸው ፊልም የሚያዩበት ጨዋታ የሚጫወቱበት ጥናት የሚያጠኑበት የቤት ስራ የሚሰሩበት ወዘተረፈ። እኛ ግን ትዳራችን የምንመራበት ስርዓት የለም። ስለዚህ ስራም ሲለወጥ የሚመሳሰል እናስመልክቶ ምንድን ነው ስርዓታችን? የሚስማማ ቀጥሎ ከዚህ በኋላ ልጆችን አስመልክቶም ስርዓት ያስፈልጋል። የመጨረሻው ዛሬ ያናየውን ሰፊ ስለሆነ እርስ በርስ ያለ ግንኙነት መግባባትን አስመልክቶ ስርዓት መኖር አለ። አሁን ልክ ሲጀመር አካባቢ እፍ ብለን መሀል ላይ ደግሞ ምንሰረቻቸው ድሮም የለውም ስርዓት መሀል ላይ የምናደርገው ነገር ስርዓት ነው። ግንኙነታቸው ራሱ ስርዓት ይፈልጋል። ስንነጋገር ስርዓት ያለ በኋላ ላይ ማምጣት አይቻልና ብሎ እንደ ልጅ አባሮች እየተጫወቱ ከርሞ በኋላ መስመር ላስይዘው ይሉት ይመጣል። ከመጀመሪያው ልጓሙ መያዝ ከመጀመሪያ ማስመር ሳምንት እንዳለው ልደባለ አንዱቱም አዛኙ የለኝ የሚደባል በጡንቻ ኃይልን የመግለጽ አጋራሚ የሚፈጠረው መጀመሪያው ራሱ የተስማሙበት ስራ ስለሌለ፣ ስለዚህ ልጆችን ስለማሳደግ በኋላ ደግሞ እርስ በርስ ስላለ ግንኙነት እና ትዳሩ ራሱ ስለሚፈልጋቸው መሰረታዊ ነገሮች ስርዓት ማስያዝ ይገባል። ያን እንደ እግዚአብሔር ፈቃድ ሳምንት ነው የምንመለከተው። እንግዲህ እግዚአብሔር በፈቀደለ ዛሬ የምናያቸው እነዚህ ገንዘባችን እንደ ስርዓት እናስይዛለን። መንፈሳዊ ህይወታችን ስርዓቱ ምንድን ነው ይመራበት። ሶስተኛው ማህበራዊ ህይወታችን። አራተኛው ይህ ስንማር ራሳችን ለማሻሻል በምንፈልጋቸው ጎዳናዎች ላይ ስንጓዝ ስራችንን በተመለከተ፣ አምስተኛውን የመጨረሻው ልጆቻችንን በተመለከተ እግዚአብሔር አምላክ በዚህ ሁሉ የእሱ የሆነው መንገድ ያሳየ መንገዱን ያሳየ። በቅዱስ መጽሐፋችን ውስጥ በቀዳማዊ ጢሞቴዎስ ምዕራፍ 6 ቁጥር 10 ቁጥር 11 እና ቁጥር 17 እስከ 19 እና በማቴዎስ ወንጌል ምዕራፍ 6 ቁጥር 19 ጀምሮ የተጻፉልንን ኃይለ ቃሎች ነው ዛሬ መሰረት የምናደርገው ለትምህርታችን። አንብቧል። በቀዳማዊ ጢሞቴዎስ ወይም በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ቁጥር 11 ቁጥር 17 እና 19 ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶቹም ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸው ጎዱ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ከክፉ የጎልማሳነት ምኞት ቅዱስ ጳውሎስ ጢሞቴዎስን ሲመርተው ሽሽ ብሎታል። ከዝሙት ማለት ሁለተኛው ደግሞ ሽሽ ብሎ የመከረው ገንዘብን ከመውደድ። በጣም ገንዘብን መውደድ የክፋት ሁሉ ስር ነው። በጣም ገንዘብ መውደድ የምን ስር ነው? የክፋት ሁሉ ስር። አንዳንዶች ይህንን ሲመኙ ከሃይማኖት እንኳን ሳይቀር ተሳስተዋል። አንተ ግን የእግዚአብሔር ሰው ሆይ የማሰው ነው ያለው እግዚአብሔር እስቲ የማሰው የሞት አይቀርምና በሞት ሲጠራ ለሞት ስንቅ እንዲሆነው ይዞ ሲሄድ ማየት አልቻለም ነበረ። ቆስ ከለታት በአንድ ቀን ወደ ቤተ እግዚአብሔር ሄዶ ከቤተ ክርስቲያን አገልግሎ ሲሳተፍ በቅዳሴው መካከል ወንጌል ይነበብልናል። ሁላችን ወንጌሉ ሲነበብ በማቴዎስ ወንጌል ምዕራፍ 19 ቁጥር 1 ጀምሮ ስናነብ የምናገኘውን አንድ ምሳሌ ካህኑ ሲያነቡሳል ነው። ምሳሌ ስለ አንድ ባለጠጋ የተጻፈ ምሳሌ ነው። ይሄ ባለጠጋ ወደ ጌታችን መጣና ጥያቄ ጠየቀው። መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ማድረግ ይሻለኛል ብሎ ጠየቀ። ለምን ትጠይቀኛለህ? ሕግጋቱን ጠብቃል። ምንድን ናቸው እነዚህ ሕግጋት? አትስረቅ፣ አትግደል፣ አታመንዝር የሚሉት ናቸው ብሎ ነገሩ። ይሄንንማ ከልጅነት ጀምሮ ጠብቄ ፍጽም ያለው አለ። እንግዲያው ይህንን ተፈጸም ያለን ሁሉ ሸጠ ፍጹም ልትሆን ብትሆን ያለን ሁሉ ሸጠ ለድሆች ስጥ፣ በሰማያት መዝገብ ታከማቻለህ። ከሸክም ያለ ድሆች ተሰ ይህንን ማድረግ አቅቶት ቅር እያለው ለጌታችን ጀርባውን ሰጥቶ ሲሄድ ጌታችን ባለጠጋ ወደ መንግስተ እግዚአብሔር ከሚገባ ግመል በመርፌ ቀዳዳ እንዲሾል ይቀላል ብሎ አስተማረ ብሎ ያን የአስተማረው ሲያነቡ ሰማ። በቤተ መቅደስ ውስጥ ሲሰማ ትምህርት ወሰደ። አባቱን አሰበ። በኋላ ወደ ቤቱ ተመልሶ እህት ነበረችው። እህቱን አማከራት። በዚህ ሀገር እኖርበታለሁ ብላ የምትመርጠውን ሀብትና ንብረት ሁሉ ከፍላ እንድትወስድ ፈቀደላት። ከፍላ ወሰደች። የተረፈውን እንዳለ አውጥቶ ሸጦ ለድሆች ሰጠ። አከፋፈለ። ካከፋፈለ በኋላ ወደ አባቱ መቃብር ሄዶ አባት ሆይ አንተ ያለ ፈቃድ በዓለም ሳለ ያከማቸው ሀብት እንኳን መስመር አስይዘ እንዲከተል ሳታለ ዓለም ያለ ፈቃድ እግዚአብሔር በፈቀደበት ድረስ እንድትሰናበት ሆናባል። ተሰናብታ ፈቃድ አለ በግድ። እኔ ግን እንዳንተ አደርግ ዘንድ አልፈቅድም። ዓለምን አስቀድሜ ንቄ ተወዋለሁ ብሎ ዓለምን ንቆ ወደ ምናኔ ገብቶ ራሱ የምናኔ ሕይወት አስተማሪና መካሪ ሆኗል ይላል ሕይወት። ለዚህ ሕይወት መሰረት የሆነ በቤተ ክርስቲያን የሰማው ቃል ሕይወት በወንጌል የተማረው ትምህርት። ስለዚህ ልክ እንደዚህ ሁሉ ገንዘብ ካላወቁበት፣ መስመር ካላስያዙት፣ መንገድ ካላበጁበት ወደዚህ ዓለም ስንመጣ ይዘን ያልመጣነው ነገር በዚህ ዓለም ውስጥ አብሮ አቅልጦ ሊያስቀረን እንደሚችል የሚያሳስብ እንደሆነ መረዳት ይገባል። ሰው አሁን ያገኘነው ሁሉ ብሩም ሀብቱ ንብረቱ ይዘን የመጣነው አይደለም። ከመጣ በኋላ ማን ይሰጠን? እስኪ ንገሩ፣ ማን ይሰጠን? ይሄን ያህል ካፒታል አሁን ያለን ይዤ መጥቻለሁ የሚላሉ ይዘን አለመምጣት ብቻ አይደለም፣ ስንሄድም ይዘነው የምንሄደው ይ ራቁታችንን እንደመጣን ራቁታችን እንመለሳለን። ራቁቱን የመጣው ያባንቶን ሳጣን ራቁቱን ተመለሰ። ግን በዓለም እያለ ራቁቱን አልነበረም። ባለጠጋ ነው፣ አላወቀበት። የተራራ አይደለም፣ የተጠማ አላጠጣም፣ ለታረዛ አልደረሰም። በአባቱ የሆነውን ነገር አይቶ እንጦንስ ተመውበት። ገንዘብ በአግባብ የሚመሩበት ስርዓት ካልሰሩለት፣ መንገድ ካላበጁለት ትዳርን የሚበጠብጥ የሰውን ሕይወት የሚያውቅ ምክንያት ነው። ስለዚህ ቅዱስ መጽሐፋችን የሚያሳስበንም ይህንን ነገር መነሻ አድርገን አንድ ጨምራል። የማቴዎስ ወንጌል ምዕራፍ 19 ቁጥር 34 ደግሞ ስናነብ ብሉይና ዝበት በሚያጠፉት ሌሎችም ቆፍረው በሚሰሩት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ። ብልና ዝበት በሚያጠፉት ሌቦችም በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ ሲል ቦታውን ጠቁሟል። ምድር ያላት አሁን ያለንባትን ስፍራ በዚህ እያላችሁ መዝገብ ያለ ገንዘብ ሀብት ንብረት አሁን እኛም በምድር ላይ የምንሰራው ለዘላለም እንደሚኖር ሰው ሰው ለዘላለም እንደሚኖር ሰው መስራት ያለበት ያዊ ስራ ነው፣ የጽድቅ ስራ ነው። እግዚአብሔር ወዳቸዋለሁ ይሄ ቢደረግ ደስ ይበጣሉ ያለውም ነገር አትሰብስቡ። ነገር ግን ብልም ዝገትን በማያጠፉት ሌሎችም ቆፍረው በማይሰሩት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብ ባለበት ልብህ ደግሞ በዚያ ይሆናልና። የሰውነትን መብራት ዓይን ናት። ዓይን እንግዲህ ጤናማ ብትሆን ሰውነት ሁሉ ብሩህ ይሆናል። ዓይንን ግን ታማኝ ብትሆን ሰውነትን ሁሉ የጨለመ ይሆናል። እንግዲህ ከአንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታ? ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይፈራል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብም መገዛት አትችሉም። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትን ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማዩ አባታ
እናንተ ከነሱ እጅግ አትበልጡም? ከናንተ ተጨምሮ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ ወገኖች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደግሙም፣ አይፈቱም። ነገር ግን እላችኋለሁ ሰለሞንስ እንኳ በክብሩ ከነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውንም ነገር ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተም ለተበደላችሁ እናንተንና ይልቁን እንዴት እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንን ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማያዊ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔር መንግሥት ጽድቁንም ፈልጉ፣ ይህ ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋልና አለ ጌታችን። ይሄ ጌታችን ያስተማረው ትምህርት በውስጡ ለቤተሰባዊ ሕይወታችን የምናዘጋጀው ስርዓት እንዳለን የሚያስተምር ነው። ይሄኛው አትጨነቁ ብሎ እያለ ሲመክር ሳንጨነቅ የምንኖርበትን መንገድ እያሳየ ነው። አንዱ ያሳየ ጽድቁንና መንግስቱን አስቀድማችሁ ፈልጉ፣ ሌላ ሁሉ ምን ይደረግላችኋል? ይጨመርላችኋል። አትጨነቁ ብቻ ብሎ አቶ የምንፈልገው ይሄ ለሚጠፋው ነገር አስቀድሞ ለስጋ ለምድሩ ኑሮ ብቻ ሳይሆን አስቀድሞ የሚጨነቁበት ጉዳይ እንዳለ እየጠቆመ አለ። ጭንቀት ዝም ብላችሁ ስራ ፈታችሁ አላሳ ስራ ሳትሰሩ ኑሮ ማለት ነው። ስርዓት ያስፈልገዋል ማለት ነው። ስለዚህ የቤተሰባዊ ህይወት፣ የጋብቻ ህይወት ስርዓት የተሰራላቸው መሰረቶቹ ቅዱሳት መጻሕፍት ናቸው። ቅዱሳት መጽሐፍ አሁን ለምሳሌ በዚህ በቅዱስ መጽሐፋችን የሰማይ ወፎችን ተመልከቱ። አያርፉም፣ አያጭዱም፣ አይወቁም፣ አያመጡም፣ አያዘጋጁም፣ አያነሱም ሲል ምን ማለት ነው? እንዴ እነሱስ ይሄን ሲል አይጨነቁም? አብዝተው እንደናንተ እንደምትሉት እንደምትሆኑ አይሆኑም ማለት እንጂ እነሱ ራሳቸው ሳይረቁም አይወርዱም አይሰሩ አሁን ወፎቸው ስልክ ጠዋት ሲነጋ ሰዓታቸውን አያሳስቡ። ሁሉም ወፎች አብሮ የሚጮሙበት ሰዓት አላቸው። ወደ ስራ የሚወጡት በማለዳ ሄዶ ለቅሞ መብላት የነሱ ፋንታ ነው። እህል ያለበትን በሮ መፈለግ የነሱ ፋንታ ነው። በሮ የሚወጡበት ሰዓት አላቸው። እናንተ ዝም ብላችሁ ተንጋላችሁ 24 ሰዓት አልጋ ላይ ተኙ ማለት አለ። ወፎችን ተመልከቱ። እነሱ ተንቻችተው ድምፅ አሰምተው ወደ ፈጣሪያቸው ምስጋና አቅርበው ወጥተው የሚበሉትን የሚጠጡትን የሚፈልጉበት አላቸው። ደግሞ ወጥተው የሚበሉት የሚጠጡት አያሳጣቸው። እናንተ ልትሰሩ ውጡ እንጂ የምትበሉትን የምትጠጡትን አያሳጣቸው። እናንተ በስርዓት የምትጓሉ መንግስቱንና ጽድቁን የምትፈልጉ ውሉ እንጂ የምትበሉትን የምትጠጡትን አያሳጣቸው ማለቱ እንዲሁ ስራ ፈታችሁ ተጣጥፋችሁ ቁጭ ብሉ ማለት ነው። ስለዚህ እነዚህ ሁሉ ባጭሩ እንግዲህ የሚጠቁመው የጋብቻ ነው። ቤተሰባዊ ስርዓት የሚፈልግ ነው። ይሄን አታድርጉ፣ ይሄን አታድርጉ፣ እንዲህ አትሉ፣ እንዲህ ነው፣ እንዲህ አትጓዙ፣ እንዲህ ተጓዙ ሲል አትጓዙ ሲል ስርዓት ያልተከተለው እንድንተው፣ ተጓዙ ሲል ስርዓት የተከተለው ይሄ ነውና ተከተሉት ማለት ነው። ስለዚህ የክርስቲያኖቹ ስርዓት ያስፈልጋል። አንዱ የመጀመሪያው በትዳር ህይወት ውስጥ ስርዓት የሚያስፈልገው ገንዘብ። ገንዘብን የምናስተዳድርበት ስርዓት መኖር አለበት። በዚህ ስር የተወሰኑ ነጥቦች እንመለከታለን። አንደኛው ዛሬ ገንዘብ ከፍቺ ጋር የተገናኘ ብዙ ትዳር ዛሬ ይፈርሳል። በተክሊል የተጋቡ ሳይቀሩ ትዳራቸውን ይፈርሳል። በእግዚአብሔር ቤት ቃል የሆነ ለትዳሩ መፍረስ ገንዘብ ተስማምተው ለመጠቀም አለመቻል፣ ባልየው የገቢው ምንጭ ከሆነ እንደ ልቡ ለመሆን መፈለግ ወዘተርፈ
ገንዘብ የራሱ ትልቅ አስተዋጽኦ አለው ለትዳር መፍረስ። ስለዚህ ይሄ ትዳርን የሚያፈርስ ገንዘብ መንገድ ፍራት ያስፈልገዋል። ቅድም እንደጠቀስነው ደግሞ ሌላው ቅዱሳት መጽሐፍ በተለይ ጌታችን ባስተማረው ምሳሌ ስለ ገንዘብ ሁለት ሶስተኛው ያህል ምሳሌ ስለ ገንዘብ የተጠቀሰ። ገንዘብ ሕይወትን የሚያወቅበት፣ ትዳርን የሚመጠበጥበት፣ ቤተሰብን የሚበትንበት፣ የሚፈጣበት እድል ስላለው ነው ጌታችን በምሳሌ እየደጋገመ ያነሳው። ለዚህ በምሳሌ ማስተማራቸው ትምህርቶች እነዚህ ናቸው ብቻ ስንል ገንዘብ ከእግዚአብሔር ለቤተሰቡ የተሰጠ ስጦታ እንደሆነ ከማወቅ ጋር ገንዘብ እንድናውቀው። ገንዘብ አሁን እኛ በራሳችን አሁን የሰጠነውን ያህል ክብር አይደለም። ገንዘብ ምንድን ነው? ከእግዚአብሔር የተሰጠ እንደ ማንኛውም ነገር። አሁን ጠጉራችን የማን ስጦታ ነው? የእግዚአብሔር። የማን ስጦታ ነው? የእግዚአብሔር። ከትንሹ ጀምረን እስከ ትልቁ ስንቆጥር የሱ። ልክ እንደዚሁ አሁን በኪሳችን ያለው ሳንቲም በባንክ ያጠራቀም ነው፣ በሌላ የተለያየ ዘዴ ያከማቸ ነው፣ ሁሉ ይሄ ገንዘቡ የማስቆጣ እግዚአብሔር። ታዲያ እግዚአብሔር ሲሰጥ ትዳር ካለ ገንዘቡን የሰጠው ለባልየው ወይ ለሚስቱ ብቻ አይደለም፣ ባል ላይ ለቤተሰቡ የሰጠው ለቤተሰቡ ስጦታው እግዚአብሔር። አሁን በገንዘብ ውስጥ ከብር ውስጥ ተመርጦ ይሄ ለባል የታተመ የሚባል ብር አለ? ለሚስት የታተመ የሚባል ብር አለ? አለ? የለም። ብሩን የምንጠቀምበት በአለም ሚስት በአንድነት እንደሆነ ሁሉ ስጦታውን እግዚአብሔር እንደዚህ ሲሰጥ ሳይለይ የሚሰጠው በአንድነት የእግዚአብሔር ስጦታ የተሰጠው ደግሞ ለቤተሰብ ነው በአንድነት። አሁን በአንድ ስናጠራቅሞ ቡካችን ላይ የሚጠቀሰው የማስብ ነው የኔ ወይም የእናንተ ስ ትክክል አይደለም። የገንዘቡ ሰጪ ማን ነው? ባለቤት እኮ አለ። የገንዘቡ ባለቤት ማን ነው? እግዚአብሔር። እግዚአብሔር ግን ያን እንጠራበታል። ስለዚህ ለቤተሰብ እግዚአብሔር የሰጠው ስጦታ እንደሆነ ከባል የሚምጣ ከሚስት የሚገባው ወደ አንድ ቋት እንደሆነ ባልየው ይሄ እኔ ነው ሚስት ይሄ እኔ ነው አትል፣ ሁለቱም አንገታው የሚያስገቡት ወደ አንድ ቋት ነው ወደ አንድ ቋት። እሷ 10,000 ይዞ ሊመጣ ይችላል፣ እሷ 150 ይዛ ልትመጣ ትችላለች። ትንሽ ስለሆነ ለራስ ልጠቀምበታል። ወደ አንድ ቋት ይገባል። የተሰጠ ያ ገንዘብ ለቤተሰቡ። ሌላው ሶስተኛውን ስለምንጠቅም የምንመለከተው ገንዘባችን የምናስተዳድርባቸው መንገዶች ማወቅ አለ። የመጀመሪያው ገንዘብ ለትዳር መበተው ለቤተሰብ መበተው ምክንያት ሊሆን ይችላል። ሁለተኛው እግዚአብሔር ስጦታ ሆኖ እንደተጻፈው እናውቃለን። ስጦታ ሶስተኛው ይሄ ለትዳር መፍረስ ምክንያት ይሆን። የእግዚአብሔር ስጦታ የሆነ ገንዘብ የምናስተዳድርበት መንገድ ካላወቅን፣ በአግባብ ካልተረዳ፣ አውቀንም ስርዓት ካላሳዘ የትዳሩ መፍረስ የቤተሰቡ መበተን ምክንያት ሊሆን ይችላል። እንዴት ስርዓት እናስይዘው? የተወሰኑ ነጥቦችን እንጠቅሳለን። አንደኛ ስርዓት አንደኛ ስርዓት ዓለምና እግዚአብሔር የሚሉን ማወቅ ይገባል። በዓለም ውስጥ ስርዓት የሚባለው ምንድን ነው? የሌላውን ገንዘብ እንደ ልብህ ተጠቀም፣ እንደ ልብህ አድርግ። አሁን ምሳ ልንበላ ሄደን ሂሳብ የሚከፍለው ሌላ ከሆነ ማናዘው ነገር አለ? አሁን በዚህ አውሮፓ በምዕራብ አውሮፓ አንድ ሀገር ታውቁታላችሁ። ተጋብዘናል ካላችሁ በሆኑ ሲያጥም ሰርብቶ ነው የሚመጣው፣ ግብዣ ከሆነ ማለት ነው። እሱም ስትጋበዙ ደግሞ ጠይቆ ነው። ጋብዛለሁ ካለ እሺ እመጣለሁ፣ እናትም አባትም እንኳን ሳይቀሩ እናት እመጣለሁ ብትል ትበያለሽ? ተብላ ትጠይቃል። አዎ። ስንት ድንች ነው የምትበይው? ሶስት ካለች ሶስት ተቀጥሮ ይጠብቃታል። ጣፋት እንኳን መጨመር ብትፈልግ አይኖርም። በልክ ነው በመጠኑ። ይሄ ለጨዋታ ያለ ማለት እንዲያላል። ደግሞ ሲጋበዙ የሌላ ለመጣት እንደዚህ የሚነሳሳው አሁን እኛ በየተሰማራንበት የስራ መስክ ተጠቅመን ባለንበት መስለን የእኛ ከሆነ የምናደርገውን ያህል ጥንቃቄ የእኛ ላልሆነው ነገር ሰስናል እንጠነቀቃለን። በአለም ስለ ገንዘብ ስርዓት የተሰበክ ነው ጤና ያለ
ስለዚህ ከማን ነው ተሰከረ እንደሞለት በዓለም እንደ የሰው ከሆነ ነው ብለው ታባቱን ይባላል። እንደዚህ እንደዳለው የሰው ከሆነ ማናደርገው ማለት የኛ ቆለ በከካቤ ነው እንዴ? በጥልቀት ቆጥረን ነው እንደው የሰው ከሆነ ግን አሳሳ እንደሚዳብሰን ካረጋገጠ የራሳችን ሲሆን መሳሳት ላይ አንድ ኬክና አንድ ሻይ በልተን ለቤር ያቀርብ ለጋር ሲለን ቦታ እንመጣለን ማለት ነው። ገርተን ማናውቅበት ስለዚህ ለዚህ ምን አለ ይሄ ከዓለም የተሰበከ እግዚአብሔር ደግሞ ስለዚህ የሚለን ነገር በእግዚአብሔር ዘንድ ወደ ቤተክርስቲያን ስንመጣ ሀብት ማለት ቅድም እንዳለ ብሩ ገንዘቡ የዛን ጠቅ የዛን ምን እንለዋለን? ሀብት የተባለው ልጅነት ሁላችንም አሁን ባለጠጎች የባለ ልጆች ስለሆን የባለጠጋ የእግዚአብሔር ልጆች ስለሆን ሀብት የሚባለው ጥምቀቱ ነው። ሀብት የሚባለው ቅዱስ ቁርባን ነው። ሀብት የሚባለው መንፈሳዊ ስጦታ ነው። ሀብት የሚባለው ደስታ ነው፣ ሰላሙ ነው፣ ስምምነቱ ነው። እራሱ አስተሳሰባችን ጤናማ ወደሆነ ነገር ይመራል። እኔ ምን ጎደለብኝ? ፍቅር አለኝ፣ ደስታ አለኝ፣ ሰላም አለኝ፣ ሚስቴ ወዳት አለው፣ ባለ ወዳለው ከማለትም ይጀምሯል። ስለ ሀብት ራሱ በአእምሯችን ውስጥ ያደረውን አስተሳሰብ ማስተካከል ይገባል። ሁለተኛ ገንዘብ ጋብቻ ደስታንና ሀሴትን የተሞላ ሊያደርገው እንደማይችል ማወቅ አለብን። ተጋቢዎቹ ገንዘብ ስላለ ደስታ ይኖራል ወደሚል ድምዳሜ መድረስ የለብን። የደስታ ምንጭ ደስታን የሚያድል ማን ነው? እሱ ሀሴትን የሚሰጥ ማን ነው? እሱ እዚህ ናችሁ ውስጥ ይጥሩት ማን ነው? እሱ እግዚአብሔር። ገንዘብ ብቻውን ጋብቻን ደስታንና ሀሴትን የተሞላ ያደርገው? እንደዚህ የምታስቡ ጮኛዎች ስላለኛው ምን ችግር ይኖራል? ክረምት ሲሆን ልጆቻችን ይዘን ወደ አሜሪካ፣ የሚቀጥሉ አመት ወደ አውስትሬሊያ፣ የወዲያኛው አመት ወደ ካናዳ በር እረፍት አድርገን ስላለ ደስታ ይኖር አገር ስላካለልን ደስታ ይኖር። በጣም ባለጠጋው ስላገኘ ነው ወይም ስላገኘናት ህይወት የተስተካከለ የተሳካች ትሆን ስለሌለም አይደልባት። እኛ ለምንሰራው አይደለም ስልኝ ባልተስተካከለ ፎርሙላ ህይወትን ለመምራት መሞከር የለም። ገንዘብ የደስታ ምንጭ ነው፣ ይሄንን ማወቅ ይገባል። ሶስተኛ መንፈሳዊነትና የጋብቻ ህይወት ገንዘብን የሚመለከቱበት መንገድ ተቀራራቢ መሆኑ። አሁን የጋብቻ ህይወት ሌላ፣ መንፈሳዊነት ሌላ እንዳይ አሁን ቅድም ስናነሳ ለምሳሌ ሀብትን አለማዊነት እንዴት እንደሚመለከቱ አይተናል። የድርሻ ነው ዝረፍ ብላ ንጠት የአባት ቤት ሲዘረፍ አብረ ዝረፍ በሚል መፈክር በየመስሪያቤቱ ቀዳዳ ሳያገኙ ይዘርፏል። በየተጠቀምንበት እንዘርፋል። ይሄ ከዓለም የተማር ነው፣ ከዓለም የተማር በእግዚአብሔር ላይ ደግሞ ምንመራ በእግዚአብሔርነት ምንመራው መጽሐፍ የሚነግረን ነገር የጋብቻ ህይወት የሚነግረን መጽሐፍ ነው። ጋብቻ የመሰረተ ራሱ ስለ መንፈሳዊነትን የሚያስተምረውን ቃል የምናገኘው ከመጽሐፍ ቅዱስ ሁለቱም ገንዘብን የሚመለከቱት በአንድ መንገድ መንፈሳዊነትም ገንዘብን የሚመለከትበት ትክክለኛ የጋብቻ ህይወትም ገንዘብን የሚመለከትበት መንገድ አንድ ገንዘብ የደስታ ምንጭ ይላል የደስታ ምንጭ ስለዚህ መንፈሳዊነት ብለን ገንዘብን የደስታ ምንጭ ነው ብለን ማሰብ አብሮ አይ ሁለቱም በተቀራራቢ መንገድ ነው የሚያዩት። ይሄን ማለት አራተኛ እግዚአብሔር ለጋብቻ የመረጠውን ተቃራኒ መሆኑን ማወቅ። ለምሳሌ እኛው በገንዘብና በብር የተነሳ እንጋጫለን። በትዳር ውስጥ ቅድም አንስተናል፣ በገንዘብ የተነሳ ቢፈርስ ትዳር አለ፣ ገንዘብ ትዳሩን ያፈርሰዋል። እግዚአብሔር ግን ይህን የሰጠንን ስጦታውን ገንዘቡን የሚጠቀምበት ልክ እኛ እንደምናደርገው ለግጭት አይደለም፣ ለማቀራረብ ይጠቀምበታል፣ ለማስማማት ለእሷም ይሰጣል
ለሱም ይሰጣል። ሁለቱም ይዘው መጥተው ወደ አንድ ባከተው ተስማምተው ለምን እንደሚያወጡ ተነጋግረው በተነጋገሩበት መሰረት እንዲያወጡት ያደርጋቸው።
አሁን አንድ ወርስ ወርስ እንድንነጋገር የሚያደርገን
ገንዘብ
ምንም የተቋረጡ ባለናሜ ቢቋረጡ
የሚነጋገሩበት አንድ አጀንዳ አላቸው፣ እሱም ገንዘብ ነው። ጌታ ደሞዝ የለም እንዲ እየተሰጠሽ ጌታ ነች። ስለዚህ እግዚአብሔር ያባ ለመነጋገር መግባቢያ ምክንያት ይሰጣል። እኛ ለመጋጨት እንጠቀምበታል፣ እሱ ደግሞ ለመቀራረብ ሰጣል። ለመቀራረብ ባለጠጋ ሳያደርግ አንዱ እንዲመጣበታል። ለመቀራረብ ባለጠጋው ድሃውን እንዲያካፍሉ ለድሃው ሊደር ዝም ብለን እንድናግበሰብስ አይደለም እንድናካፍ ለመቀራረብ ምክንያት አድርጎ ይሰጥ። ስለዚህ ዓለም ከሚጠቀምበት በተቃራኒው አገልግሎት እንዲሰጥ የፈጠረው እንደሆነ ማወቅ አለ። ማን ነው እንደዚህ የፈጠረው? ሲያለ ገንዘብን ገንዘብ አሁን በዓለም ለግጭት እንደምንጠቀምበት አለ ለመቀራረብ እንድንጠቀምበት እንዳደረገን ማወቅ ሌላው ያለው ሁሉ ቅድም እንዳለው የእግዚአብሔር እንደሆነ ማወቅ አለብን። በጢሞቴዎስ ቅድም ምዕራፍ 6 ቁጥር 8 ላይ እንዳነበብነው ከፍ ብለን ስናየው ወደዚህ ዓለም ስንመጣ ይዘን የመጣነው ምንም የለንም፣ ከዚህ ዓለም ስንሄድም ይዘነው የምንመለሰው ምንም የለንም እያለ እንደነገረን ሁሉ ገንዘብ የእግዚአብሔር ስጦታ ከእግዚአብሔር የተቀበልነው እንደሆነ ማወቅ ገንዘቡ ራሱ የራሳችን አይደለም። ገንዘቡ ከማን የተሰጠ ነው ብለናል? አሁን ባንክ ያስቀመጣችሁት ገንዘብ የባንኩ ነው እናንተ? የማን ነው? ባንክ ሴቭ ያደረጋችሁት ገንዘብ የባንኩ ነው እናንተ? ንገሩኝ፣ የማን ነው? ቀላል ነው መልሱ፣ አውቃለሁ። መጠይቃችሁ ግን ሆን ብዬ የማን ነው ገንዘቡ? የእኛ ነው አይደለም እንዴ? አይደለም አጥሙ የሰጠን ባንኩ ቢሆንም ከኛ እጅ ወደዛ ተገባ፣ በዛ በተገባው መጠን ያለው ገንዘብ የኛ። ልክ እንደዚሁ እግዚአብሔር ሰጥቶን እኛ የምንጠቀምበት ገንዘብ አለ። እኛ የሚያዘው እንጂ ገንዘቡ ባለቤት አለ። ማነው እሱ ባለቤት አለ? እኛ ምንድን ነን ለገንዘቡ? አስተዳዳሪዎች፣ መጋቢዎች። እሱ የሰጠንን ገንዘብ በአግባብ እኛ እንደፈለግነው አይደለም፣ እሱ እንደፈቀደውና እንደወደደው እንድንጠቀምበት የተሾምን መጋቢዎችና አስተዳዳሪዎች። ያለ እሱ ፈቃድ እንዳንጠቀምበት መጠንቀቅ መቻል አለብን። ልክ እንደ ራሳችን እንደ ልብ መሆን አለብን። በዚህ የሚመካ ካለ ተሳስቶ ሰጪው እግዚአብሔር ትምክህት የባህሪ ገንዘቡ አይደለም፣ ትንግት የባህሪ ገንዘቡ አይደለም። ስለዚህ እኛም ስናወድ ማዋል ያለብን እሱ የሚፈጥረው ቦታ ላይ እንደሆነ ማወቅ ይገባል። ሌላ የሚፈጥረው በትዳር ወጪውን አሁን ይሄን እንግዲህ ስለ ገንዘብ ከተረዳን በትዳር ውስጥ ወጪን የሚመዘግብ አውጥቶ የሚከፍል ደግሞ ትዳሩ ስርዓት ያስፈልገዋል። ልክ እንደ መስሪያ ቤት በጀት ሊኖረው አይጠና ሊኖረውም ይገባል። ዝም ብሎ እንዳገኘው አንድ ጊዜ አስሶ በኋላ ወደ ብድር እንዳንሄድ ከዚህ በፊት እንዳነሳሉ ልክ አሁን ደሞዝ አካባቢ ስታያቸው የሚገቡበት በጣም ልዩ የተመረጠ ከፍ ከፍ ያለ ሆቴል የሆኑ ሰዎች ደሞዙ ይሄ የፈረንጆቹ ሆን የወሩ መጀመሪያ ላይ ያበሻል ወሩ መጀመሪያ ላይ የሚያዙት ምን ይምጣሉት? ቁርጥ፣ ክትፎ ምናምን። ከዛ በደረጃ እየወረዱ 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 ወደ 15 አካባቢ ሲደርስ መጠጥም ምግብም ለይተው ማዘዝ የሚችሉበት በቂ ገንዘብ ስለሌላቸው የሆኑንም የመጠጡንም አንድ ላይ ለማስተናገድ ቦርዴ ያዟሉ አለ። ስለዚህ ስርዓት ከሌለው እንደዚህ መቸገር አይቀርም። የእግዚአብሔር ስጦታ ነው ስንል ራሱ ገንዘቡ የሚወጣበት የራሱ ስርዓት እንዲኖረው ያስፈልጋል። በጀት ያስፈልጋል። ሲወጣ ለሱ ነው የሚከፍል ያስፈልጋል። እየወጣ የሚመዘግብ ያስፈልጋል። ሴቶች ተስማምታችሁ ደግሞ ወንድም ሊሆን ይችላል። ይሄ ቢኖረው ማድረግ
ሌላው ገንዘቡ የእግዚአብሔር ነውና በትወጣበት ጊዜ ለወቁ የፈለጉትን ነገር ሁለቱም በአግባብ ተስማምተውበት እንዲያወጡት ይሆን።
ሁለቱም እንዲህ ባል የሆኔ ነኝ አይደል እንዴ? ያንተ አይደለም ሚስቱ ምን ነኝ ያንተ አይደለም። የሁለታችንም የሆነው የእግዚአብሔር ገንዘብ ነው። ስለዚህ ሁለታችንም የባለቤቱን ገንዘብ ስናወጣ እሱ የስምምነት አምላክ ነው፣ የፍቅር አምላክ ነው። ስናወጣ ተስማምተን ነው፣ ተነጋግረን ማድረግ ይገባል። ሌላው ከጋብቻ በፊት ቢያንስ ገንዘብን እንዴት እጅግ መልካም በሆነ መንገድ እንደምናስተዳድር መማር ይገባል። አሁን እኛ የምናጠራቸው ብዙ ነገሮች ይኖራሉ፣ ግን ከዚህ ባልተናነሰ መልኩ እጮኛሞች ካላችሁ እዚህ ገንዘቡን እንዴት እንደምታስተዳድሩ መማርና ማወቅ ይገባል። ወደ እናት ቀረብ ብሎ ሴቶቹ፣ ወደ አባት ቀረብ ብሎ ወንዶቹ መማር፣ ልምድ መውሰድ፣ አስቀድሞም ራሱ ልምምድ ማድረግ። ሳናገባም እኮ እግዚአብሔር የሰጠን ብር በእጃችን አለን አይደል? ገንዘቡ አላል የእግዚአብሔር ላልሆነ ነገር ባለማዋል ገንዘብን በአግባብ መጠቀም መማር ይቻላል። ሁለቱ ባል ሚስት፣ ስለዚህ አስቀድሞ ዝግጅት ማድረግ፣ ከዚያ በኋላ ደግሞ ጋብቻችን የሚመራበትን አላማ፣ ይህንን አላማችን የምንፈጽምበትን ደረጃ፣ ይህንን ያለውን ደግሞ የምናከናውነውን ነገር ለይተን በአግባብ አድርጎ በየጊዜው መፈለግ ማለት ነው። እንዳልኩት እየሄድኩ ነው፣ ችግር አለብኝ፣ ክፍተት አለ፣ ማስተካክለዋለ እያለ የራሱን ደካማ ጎን የራሷን ደካማ ጎን መመልከት ያስፈልጋቸዋል። ከዚህ ሌላ እግዚአብሔር ገንዘብ አንደኛ ቅድም እንዳለው ታማኝነት ለመመዘን ይሰጣል፣ ሁለተኛ ፍቅሩን ለማሳየት ይሰጣል፣ ሶስተኛ ተዳሞት በመለያየት ቅድም እንዳለው የበለጠ እንዲቀራረቡ አድርጎ ይሰጣል። ለዚህ እንደሰጠን ተጋቢዎች ማወቅ አለባቸው። ገንዘብን እግዚአብሔር የሰጠው ታማኝነታችንን መመሰል፣ ባልየው ምን ያህል ታማኝ ነው? በተሰጠው ገንዘብ ቁም ነገር ላይ ማዋል ይችልበታል? ሚስቲቱ ቁም ነገር ላይ ማዋል ትችልበት? ቁም ነገር ሲባል ለኃጢአት ላልሆነ ነገር ማለት ነው። ለዚህ ያው ለመጎነገሪያው ለመመዘን ፍቅሩንም ለማሳየት ነስቶ እንዳያሳዝነን ስለሚፈጥር ስለሚሆን ሰጥቶ እግዚአብሔር ፍቅሩን ያሳያል። ሌላኛው ደግሞ እርስ በርስ እንዲቀራረቡ ባልና ሚስት አድርጎ ይሰጣል። እንግዲህ ከዚህ ሌላ አብረን ከገንዘብ ጋር የምናየው ተጋቢዎች እርስ በርስ መግባባት ሲሳናቸው ሁለቱም እርስ በርሳቸው መልሰው የተሻለውንና የባሰውን ነገር ምን እንደሆነ ለይተው ማወቅ። አሁን በገንዘብ ላትግባቡ ትችላላችሁ፣ ግን ያልተግባባችሁበት እንዳለ ሆኖ ይሄን ያላግባባችሁን ጉዳይ ለመፍታት የምትችሉበት የተሻለው መንገድ የቱ ነው? በጣም መጥፎ የሚባለው የባሰው መንገድ የትኛው ነው? በሁለቱ መካከል ግን ተስማምታችሁ ትኖሩበት የምትችሉበት አቅጣጫ አለ። በጣም ማግባባን አለ? በጣም ማግባባን ጎጂ የሆነ መንገድ አለ? ያልተግባባንበት ደግሞ ጎጂ መንገድ እንዳለ ሆኖ ከሁሉ ደግሞ በጣም የባሰው የምንለው ነገር ይሆናል። በሁለቱ መካከል ግን በባሰውና ባላግባባ መካከል የተሻለ አንድ መንገድ ይሆናል። ስለዚህ ተስማምታችሁ ለጊዜ በተሻለው መሄድ ይገባል። የሚቀጥለው ሌላው አንድ ነገር ለመግዛት ስንፈልግ በአንድ ጊዜ ተነስተን ሄደን አለማድረግ። አሁን ልክ ይሄ እንደ ቀላል ነገር የሚሰጣችሁ አድርገን እንዳንወስድ። አንድ ነገር ለመግዛት ስንፈልግ ብዙ ጊዜ የለመድነው ዛሬውን እንሄዳለን፣ ብር ካለን ገዝተን እንመጣለን። እንደዚህ ባናደርግ ጥሩ። ለምሳሌ አሁን ቴሌቪዥን መግዛት ይፈልግ፣ ኮምፒውተር መግዛት ይፈልግ፣ አንድ ከፍ ያለ ነገር መግዛት ይፈልግ ቢኖር በጣም አርዝመን ሊሆን ይችላል፣ ግን ይህ ጥራም ይጎዳል። ሄደን መጀመሪያ ዋጋ ዝርዝሮችን እንውሰድ፣ ከሁለት ከሶስት ቦታ ያን አንድ ወር እናስቀምጠው፣ እንመካከል። አንዱ ስናስቀምጠው ምናልባት እገዛዋለሁ ብለን ካሰብነውና ዋጋ ከሰበሰብንበት የበለጠ የሚያስፈልገን አይነት ነገር ሊገጥመን ይችላል። ድንገተኛ ህመም የሚያገኘው ሊኖር ይችላል ካለዳንሳ ወይም ደግሞ ካለው ነገር የተሻለ ነገር ለመርሳት የምንችልበት እድል ገጥሞ ሊሆን ይችላል። እግዚአብሔር ይመስገን። ሁለታችን ተስማምተን ተግባብተን የምንጠቀምበት ቁስ ወይም እቃ ሊሆን ይችላል። ስለዚህ በአንድ ጊዜ ከማድረግ ይልቅ መጀመሪያ ሄዶ አላውን አውቆ ይዞ መጥቶ አስቀምጦ ፈቃድ እግዚአብሔር መጠየቅ፣ ጊዜ መስጠት፣ በአግባብ ይህ ነገር የምንጠቀምበት ምንችል መሆኑ መለየት ይገባል። ሌላኛው እንግዲህ ወንዶችም ሴቶችም ላይ የተለያየ እንትን ይኖራል። አሁን ለምሳሌ በርካታ ሴቶች ወይም ሚስቶች አንዳንድ ብር ተረፈ ሲሉ መግዛት የሚመርጧቸው ነገሮች አሉ። አሁን በሴቶቹ የሚገዙ ልብስ ወይም ምግብ ሊሆን ይችላል። ወንዶቹ ደግሞ ኤሌክትሮኒክስ፣ ኮምፒውተር ወይም ደግሞ መኪና፣ ከፍ ካለ ምናልባት አውሮፕላን፣ ጀልባ ሊገዙ ይችላል። ይሄ ወንዶቹ። ሴቶቹ ሰፋፊ ተረፍ ያለ ነገር ካገኙ እስቲ ዛሬ ልጆች ደስ ይበላቸው ብለው ጣፋጭ የሆነ ምግብ፣ በርከት ያለ ነገር፣ እልፍ ካለች ደግሞ ልጆቼ ልብሱ ይቀይሩ ብለው ከዛ እልፍ ቢል እኔም ልቀይር ያደርጉ ይሆናል። ይሄ ሊደረግ ይችላል። አውጥተን መግዛት ስንፈልግ የምናደርጋቸው ነገሮች እንዳሉ ማወቅ። ሌላኛው ከዚህ ጋር አብሮ እንግዲህ ይሄ ብዙ ባናነሳውም ማያስፈልገ ሊሆን ይችላል፣ ግን ባጭሩ አንድ በጀት ያስፈልገናል። ሁላችን አምቦር የምናገኘው ምን ያህል ነው? የምናወጣው ምን ያህል ነው? አሁን ተጋቢዎቹ ይሄ ያቀራረባል። ቅድም እንዳለው ታዲያ ስናወጣ ካወጣ በኋላ አብረን መጸለይ ያለብን። በላሩ በወር 3000 ብር እናገኛለን። ለቤት ኪራዩ አይቺ፣ ለቀለቡ አይቺ፣ ለዚህ ይቺ፣ ለትራንስፖርት ይቺ፣ ወይም መኪና ካለ ለነዳጅ፣ ለሜንቴናንስ ይሄ ይሆናል ብሎ ማውጣት። በጀት ማለት ይሄ ከሚያገኙት በላይ አይፈቀድም ማውጣት። አሁን አንዳንዴ የወር ገቢያችን 3000 ነው። ቤተክርስቲያን መጣና ስቴንዛ የወዳጆች ሆናችሁ እጃችሁን አውጡ እናውጣለን። በሩ እንዳለ ኪሳችሁ ግቡ እንገባ። እግዚአብሔር ያ ያላችሁ እንዳታስተው ያለውን ሰጥቶ ለዛ ላይ 6000 ብር ሰጣለሁ ብሎ ቃል የሚገባ ሰው አለ። ጌታ ምቶ የሚሰጠው እንዲህ ያለ ጭንቅ ውስጥ እንድንገባ እግዚአብሔር ፈቃዱ አለ። የምንሰጠው የምንችለው አንድ ብር ከሆነ አንድ ብር መስጠታችን ያስደስተዋል። ከአቅማችን በላይ በሆነ ህይወት እንድንታይና እንድንግል እግዚአብሔር ይፈልግ። ስለዚህ በልክ በጀት ማድረግ ማለት በልክ ባለ ነገር ሊያወጡት የሚገባ ነገር አመጣጥሮ መመዘብ ማለት ነው። ካወጡ በኋላ አብሮ መጸለይ፣ የሚወጣው አብሮ ከወጣ በኋላ አብሮ መጸለይ፣ እግዚአብሔር መጠየቅ። ታዲያ ይህ ሲደረግ ደግሞ የሚጀምረው መሀል ላይ ከገቡ በኋላ ባይወጡ፣ ያላገባችሁ ካላችሁ ከማግባታችሁ አንድ አመት በፊት ጀምራችሁ ቀደም አላችሁ። አሁን አንዳንዱ ለሰው ይሁን እየተባለ ጋብቻው ሲፈጸም ትልቁ ሆቴል ረጅሙ በጣም የተመረጠ ሊሞዝ ከዛ ልክ ከተጋቡ በወሩ ስለ ዕዳ መከራከር የሚጀምሩ ባልና ሚስት ነው። ለምን አልነገርከኝ ሚን ተበድረህ እንደሆነ ምትል የምትደነግጥ ሚስት አለች። ለምን አልነገርሽኝ የሚባል ቀደም አርጋችሁ ተነጋገሩ። ስራ አላችሁ ቀደም ትዳር የሚያውቅ ድንገተኛ ስንጠር በመካከል አይደለም። ስለዚህ አስቀድሞ አንድ አመት ቢያንስ ስለዚህ መነጋገር ለእግዚአብሔር መስጠት። ለማን መስጠት? ለእግዚአብሔር መስጠት። ከዚህ ውጭ ደግሞ ሌላው እዳ ሊኖር ይችላል። ከዚህ በፊት ይገባል። ለወደፊቱ ግን እዳ ለመግባት ስናስብ፣ እዳ ማለት ብድር መበደር ማለት ነው። ብድር ለመበደር ስናስብ እግዚአብሔር ያዘጋጀልን ብድር ለመበደር የምንሄድበት ጎዳና ተቃራኒ የሆነ አቅጣጫ ነው። ለምሳሌ ለመበደር ስንሄድ 10000 እበደራለሁ፣ ደሞዝ ይህን ያህል፣ በየወሩ ይህን ያህል ከፍላለሁ ብለን ነው የምንበደረው። ተቃራኒ ምንድን ነው? በየወሩ ይህን ያህል ቀንሼ አጠራቅማለሁ፣ ከዚያ በኋላ ሰብስቤ አንድ አመት ከፍላለሁ ያለው በአንድ አመት ያን የምንፈልገውን ነገር ማድረግ። ተቃራኒ ነው።
እዳው የሚያስከትላቸው ክፍተቶች። ስለዚህ እዳ እንዳይሆን ከእዳ ራስ ማራቅ፣ ሰው መስራት፣ ምናወራቸው ነገሮች ሁሉ ጊዜ በገደብና በአጥር ማድረግ እንደሚገባ ማወቅ ያስፈልጋል። እንግዲህ የምናደርጋቸው ነገሮች አሁን ከዛሬ በኋላ ባሉ ለምሳሌ 12 መሳቢያ አይኖራችሁም፣ ግን 12 ፖስታ መግዛት አለባችሁ አለች የተናገርናት። ሰዓቱ ምንም ስላለ እኔም ተጨናነኩ ነው የሚሄደው። 12 ፖስታ አታጡ። 12 ፖስታ ታዘጋጁና 12 ፖስታ ውስጥ የሚከተሉትን ነገሮች ክተቷቸው። አሁን ገንዘብ ቤት እና ስላት ቤት ልጠቀማልና የመጀመሪያው ፖስታ ውስጥ ከተገኘው ገንዘብ 14 ይቀመጥበት። ማን ነው የሚቀመጠው እዛ ውስጥ? የማገዘብሩስ ቢያንስ ከመቶ ስንት ነው እግዚአብሔር ይገዛ? አንዳንዶች የሞላላቸው 15 ይሰጣሉ፣ 20 ይሰጣሉ፣ 90 የሚሰጡ ሊኖሩ ይችላሉ። እግዚአብሔር አብዝቶ ይባርካቸው። የሞላለት ይሆናል። አሁን ካለው እስካሁን መቼ አደረኩለት ብሎ የሚሰጥ ይሆናል። ያ ለብቻ አንድ ፖስታ ውስጥ። ቀጥሎ ደግሞ እንግዲህ በምድር ስንኖር ግብር ቀረጥ መክፈል ይገባል። እንደ ሰራተኝነታችን ተቀጥሮ ነጋዴ መሆን እንዴት ሲሆን ለሱ የምትከፈለው ለብቻ አንድ ፖስታ። ከዚህ በኋላ እኛ የምንጠቀምበት ከወሩ የምናገኘው ገቢ ሲቀንስ አስራትና ቀረጡ። ለምሳሌ በወር የምናገኘው ገንዘብ 1000 ቢሆን የአንድ ሺው ብር 10% ምን ያህል? 100 ብር የመጀመሪያ ፖስታ ውስጥ ይገባል። ግቡ ወይ ቀረጡ የምንከፍለው ደግሞ 50 ብር ሊሆን ይችላል። 50 ብሩ ደግሞ ሁለተኛው ፖስታ ውስጥ ይቀመጣል ወይ ቀጥታ ሊወስዶ ይችላል። ስንት ቀረጠ ነው? እዚህ ናችሁ ሁላችሁም። ስንት ቀረጠ? ስንት ቀረጠ? 800 ይሄ ነው የኛ ገንዘብ። የኛ ገንዘብ የሚባለው ይሄ። ከረዲህ በኋላ ይሄንን እንግዲህ በቀላል በትንሽ በትንሹ በኋላ እናንተ ልትለዋወጡ ትችላላችሁ። 30% ለምሳሌ ለቤታችን አሁን የምንኖርበት ቤት የመሬት ኪራይ ያለው፣ የጣራ ኪራይ ያለው፣ መብራት አለው፣ ውሃ አለው፣ የመሳሰሉ ጥገና ደግሞ ያስፈልግ። አንድ የጣራ ተመቶ አለቀለት አይባልም። ከአንድ ከ20 ዓመት በኋላ ማፍሰስ ይጀምራል። ስለዚህ ለእሱ ትንሽ ሊቀመጥለት ይገባል። ወይ ስንሰራው ተበድረ ሊሆን ይችላል። እና ካለብ ተበድረው ከሆነ ለእሱ በአንድ ፖስታ ቢያንስ 30% ያሉ። ቀጥሎ ደግሞ መኪና ያለው ለመኪናው፣ የሌለው ደግሞ ስራ ቦታ የሚሄድበት መጓጓዣ ያስፈልገዋል። ለመጓጓዣው የምትሆነው 15%። ቀጥሎ ደግሞ ለምኑ ምግብ ያስፈልጋል። ምግብ ግን በልክ ነው የሚያስፈልገው፣ ከመጠን በላይ። አሁን ከምናገኘው ገቢ ብዙ ፐርሰንት ወይም እጅ ለምግብ የምናጠፋለን። 16% ያለ ይበቃል። ስንት ፐርሰንት ነው? ስንት ነው እናንተ? የኛ ስናሰራው እስቲ ስሩት። ከዛ ደግሞ ልብስ ያስፈልጋል። ጥቂት ምግብ፣ ጥቂት ልብስ ካለን የሚለው መስራት እግዚአብሔር ያደርግልን። መቼስ መብሉን መጠጡ እንድናሳንስ ያደርግልን። አሜን አትሉ? እሱ ከመጠረው እኮ ይመጠናል። ሆድ ከወሰነው ይውስ አይወሰንም? ንገሩኝ። አይወሰንም። ማጥበብም ማስፋትም ይችላል ይችላል። ደግሞ አብዝቶ መብላትም ትርፉ ተመልሶ ስፖርት መስራት ሲወሩ መከራ ስናይ የምንገኝ ሰዎች አለ። ጠዋት ኪዳን በምናደርስበት ሰዓት ለዚህ ይሄን ያህል ይበል። ቀጥሎ ደግሞ ለቤተሰቡ አባላት ልብስ ለራሱ ብቻ ይል ባየ ለራሱ ብቻ ሚስቱ ለራሷ ብቻ ይል ለልጆች ለቤተሰቡ 5%። ከዛ ደግሞ እንግዲህ ለህይወት ለጤና የሚያስፈልግ ይኖራል 5%። ለጤና ስንል አሁን የኢንሹራንስ ገብተው ምን ብለው የሚያደርጉ ይኖራሉ። ግን ድንገተኛ ደግሞ ይገጥማል። ጥርሳችንን ሊያምን ይችላል። ድንገት ታመን ክሊኒክ ልንሄድ ይችላል። የተለያየ ነገር ይገጥመናል። ወይም ደግሞ እንግዲህ አንዳንዴ ጥርስ ታሞ ማስነቀል ብቻ አይደለም፣ ጥርስ ትንሽ ተጣመመ ተብሎ ማስተካከልም ልንፈልግ ይችላል። ለዚህ ለዚህ ሁሉም ደግሞ በመጠን ያስፈልገዋል። ከዛ ከከተማ ወጣ ብለን አዲስ አበባ ላይ አዋሳ፣ ነቀምት፣ ትግራይ ላሊበላ አይተን መምጣት ልናፍቅ እንችላለን።
ለዚህ ሁሉ የሚቀመጥበት ፖስታ ያስፈልጋል። ድንገት ድድግ ብሎ አይደለም የሚቀመጥበት ፖስታ ያስፈልጋል። ሌላ ለሌሎች ተቃጥለናቸው ነገሮች ሰውነትን ለመጠበቅ ምን ይጠቀምባቸዋል? ለዚህ እንደዚህ የራሱ ፖስታ ሲላጥቃችሁ ዛሬ ዘውታለታችሁ ትምርቱ ላይ
አሳአለና አሁን እናደርገው ቢያንስ 5%
ለቁጠባ እናስቀምጠው ሆነና የቁጠባ ደግሞ ፖስታ ታስፈልጋለች። አትቆጥቡ አላለም እግዚአብሔር። ለረዳት ጨረቆ ሲል ነገ ደግሞ ምን ሆኖ እንደዚህ ሆኖ ያላችሁ አትጨረቁ ለማለት እንጂ ካያታችሁት ላይ ይሄን ቁም ነገር ሰራበታለሁ ብላችሁ አትቆጥቡ ማለት ነው። ስለዚህ ትንሽ ማለት 12ኛው እና የመጨረሻ እዳን መክፈል እናስቀምጠው መኖር አለበት። እንግዲህ ወይ በተመለከተ መስማማት ካልቻለን ተቀምጦ ለነገር አተነጋግሮ በዚህ በተስማሙበት መሰረት ሲገባ ሲመጣ ገንዘቡ በየቦታው ማድረግ ይገባል። ከዛ ከየቦታው ያወጡ መጠቀም ይገባል። እግዚአብሔር ከዚህ የተሻለው መንገድ እሱ ያመልከታል። ሁለተኛው መንፈሳዊ ስርዓቶች ናቸው። ባጭር ጋብቻ ሲመሰረት ለምሳሌ ከዚህ በፊትም አንስተን ወንድየው ኦርቶዶክስ ሴቲቱ ኦርቶዶክስ ያልሆነች ልትሆን ትችላል። በዚህ አይነት መንገድ ጋብቻ ይመሰረት የእናንተ ልጆች ሲወለዱ የት ነው የሚጠመቁት? ይሄ ራሰ ነገር አልገጠመ ሊሆን ይችላል። ጋብቻ ከተመሰረተ በኋላ የምናስቀድስበት አባል የምንሆንበት አቅጣጫችን የት ነው? በዚህ ለመስማማት ክርክር የሚገጥማቸው ባለትዳሮች ይኖራል። ለዚህ ስምምነት ማድረግ ይገባል፣ ስርዓት ማድረግ ይገባል፣ መናየት ይገባል። ወላጆች ብቻ አይደሉ ልጆች ከተወለዱ በኋላ አሁን የቤተክርስቲያን ልጆች አሁን ቤተክርስቲያን ልጆቻችሁን የላካቸው ወላጆች አሉ። በቤተክርስቲያን ቋሚ ጓደኛ ነው እግዚአብሔር የሚሰራቸው። በከተማ የሚያገኙት እለቱን ነሶ እለቱን የሚያበቃ ሊሆን ይችላል። እዚህ ግን ቋሚ እግዚአብሔር አብሮ ይተክላቸዋል። እንደ ዳዊትና እንደ ዮናታን አብሮ የሚተሳሰቡ እግዚአብሔር እንደነገራቸው የሚፈላለጉ የሚዋደዱ የሚከባበሩ ያደርጋቸው። ስለዚህ እነዚህ ልጆች ሄደው ቋሚ ጓደኛ የሚያገኙበት አድራቸው የት? ዛሬ እዚህ፣ ነገ ዮናታን፣ ከነገ ወዲያ ዮናታን እንደዚህ ያለ ተስማምተን የተለየ ቦታ እንዲኖረን ያስፈልጋል። ስለዚህ በቤተክርስቲያናችንም በራሱ ጋብቻ የሚፈጸምበትን ከመምረጥ ምናስቀድስበትን ምንቆርብበትን በአደባባይ የምንሆንበትን የሰበካ ጉባኤ አባል የምንሆንበትን ልጆቻችን መጥተው በልጅነት የሚማሩበትን ይህን ሁሉ በመለየት ዙሪያ መወሰን ስርዓት ማስያዝ ያስፈልጋል። ሁለተኛ የርስ አባትን በተመለከተ ሴቲቱን አባት ይኖራል። ከተጋባችሁ በኋላ ሁለት አባት ይዛችኋል ነው የምትቀጥሉት። ከሁለት ያንዳችሁ አባት ይኖራችኋል፣ ወይም ከሁለቱም ተሰናብታችሁ አንድ አባት ጋር ይኖራችኋል። በዚህ ስምምነት ማድረግ ስርዓት መስራት ይገባል። ሌላው መንፈሳዊ ምክር ሲያስፈልግ ትምህርት ስንሻል ወዴት ነው የምንሄደው? ዛሬ ወደዛ ነገ ወደዛ ስለዚህ የታወቀ መንገድ ምክር ስንፈልግ፣ አራተኛው ላይ መጨረሻው በዚህ ነው። መንፈሳዊ መርሃቶቻችን ራሱ ስርዓት ያስፈልጋቸዋል። ድንገት ተነስታ ብድግ ብላ የምንሄደው ቤተክርስቲያን ኪዳን በዚህ ቀን እናደርሳለን፣ ከስራ በፊት ቅዳሴ ማስቀደስ አለብን፣ በዚህ ቀን ልጆቻችንን በዚህ ቀን እናቆርባለን። ስርዓት ያስፈልጋል። ጉባኤ እንከታተላለን፣ በዚህ ቀን ስርዓት ያስፈልጋል። ቤታችን አሁን ጸሎት እንጸልያለን። እንዴት ነው የምንጸልየው? አብረን ነው ባልና ሚስት የምንጸልየው? መጽሐፍ ቅዱስ እናቀራለን? ለየብቻ ነው የምናቀረው? ይህን ስርዓት ያስፈል ለየብቻ አይጠናም፣ አንድ ላይ ነው የሚጠናው። እሷም ለብቻው አጥንታ እሱም ለብቻው አጥንቶ በአንድ ጥርስ ሲቆራቆሱ የሚኖረው ሲቀራቀ እሷም ቁርስ ትወስዳለች እሱም ቁርስ ይወስዳል። በጥርሱ የማይግባባ አንድ ላይ ስታነቡ አንድ ላይ ትርጉሙንም እግዚአብሔር ሲያስረዳቸው አንድ ላይ
ይሄ ስርዓት ያስፈልገዋል። መንፈሳዊ ህይወትን አስመልክቶ ያለ ስርዓት ነው። በጥቂት ሶስተኛው ማህበራዊ ህይወትን አስመልክቶ ያለ ስርዓት። ለምሳሌ ማህበራዊ ህይወትን አስመልክቶ ያለ የሚጀምረው አንደኛው ተጋቢዎች ከአማቾቻችን ጋር ካለ ግንኙነት አማች ሲባል አሁን አባት የሚስቲቱ አባት የባልየው አባት እናት የሚስቲቱ እህት ወንድሞች አሉ። የባልየው እህት ወንድሞች አሉ። ከነዚህ ጋር ያለን ግንኙነት የተመለከተ ማለት አብረን የምንመገብበት ጊዜ አለ፣ የምንጠያይቅበት ጊዜ አለ። እንዴት ነው የምንጠይቃችሁ? መቼ ነው የምንሄደው? አሁን አመት በዓል ሲሆን መጀመሪያ የምንሄደው የት ነው? ቀጥሎ የምትሄዱት የት ነው? አሁን ጊዜ በቃ ያንቺ ዘመዶች ጋር ብቻ ነው የምንሄደው የሚል አፍራት መሆን የለበትም። ባልየ ስርዓት ከተሰራለት በዛ ስርዓት ነው የሚሄደው። ዝም ብሎ እንደተቀመደ ፈንጂ ዝም ብለን በተሰም ሳንስ መማ በተፈጠረ አጋጣሚ መንገድ የምንሄድ ከሆነ ግን ድንገት መጋጨት አይቀርም። ተስማምቶ ተስማምቶ ስርዓት መዘርጋት፣ ከዛ ቀጥሎ ደግሞ ከዘመዶቻችንና ከጓደኞቻችን ጋር ያለን ግንኙነት አሁን አንዳንዴ ለባል ያልነግረው እንጂ ይህን እናደርጋለሁ ኃጢአት ወይ ነው ወይ ለሚስት ያልነግራትም እንጂ ይህን እናደርጋለሁ ኃጢአት ነው ወይ የሚሏሉ። ግልጥ ያለ የታወቀ መሆን አለበት። ከተጋቡ በኋላ የመጀመሪያ ጓደኛ ባልንጀራ ማለት ለሚስት ባሏ ነው። የመጀመሪያ ባልንጀራ ጓደኛ ማለት ለባልየው ሚስቱ ነው። ከእሷ የሚደብቀው ከእሱ የምትደብቀው ሰው የሚያደርጉት ነገር የላቸው። ስለዚህ ጓደኛንም ቤተሰብንም ዘመንንም አስመልክቶ ሌላ በረፍት ጊዜ ስናት የምናሳልፈው የት ነው የምናሳልፍ እንዴት ነው የምናደርገው ሌላው ከቤት ውጭ አብሮ መብላት መጠጣት ቅዳሜና እሑድን የምናሳልፍበትም መራጆን መለ ይህንን አስመልክቶ ስለ ማህበራዊ ህይወት ስርዓት ያስፈልጋል። ሶስተኛው ትምህርትን የተሻለ ስራ እድልን ለማከናወንም የምንስማማበት ስርዓት ያስፈልጋል። ለምሳሌ ባልየ ትምህርት ለመማር ሲያስብ ሚስቲቱ ነፍሰ ጡር ሆና ሊሆን ይችላል። ነፍሰ ጡር መሆኗ ብቻ አይደለም፣ አንዳንድ ሴቶች ነፍሰ ጡር ሲሆኑ ጽንሷ አይረዳላቸውም እና ይታመማሉ፣ ከስራ ሁሉ ይቀራሉ፣ ቤት ይቀራሉ። እሱ ትምህርት ሲጀምር ደሞዛቸው በሁለት በኩል የሚመጣ ነበር። እሱ ስትጠንስ ግን የሚያገኙት ገንዘብ ምንጩ ከአንድ በኩል ይሆንና እክል ክፍተት ሊያገኛቸው ይችላል። ስለዚህ አስቀድሞ የተስማሙ ከሆኑ እንዴት እንደሚመጡ ታውቃሉ። መክፈል የሚችሉበት አቅም ከሌላቸው የጀመሩትን የሚያቋርጡበት ደረጃ ላይ ደርሳል። ይህም በግጭት ምክንያት እንዳይሆን ይህንም አስመልክቶ የምናደርገውን ስርዓት ማድረግ ይገባል። አምስተኛውና የመጨረሻው ዛሬ የምናየው ልጆችን አስመልክቶ ነው። መቼ ነው ልጆች እንዲኖረን የምንፈልገው? አለ ፕሮግራም እንድንኖር እግዚአብሔር አይለን። መቼ መች ቁጥር አንድ ራሳችንን ማቆየት እንችላለን። የኮንትራሴፕቲቭ ስንጠቀም አለ ራስን መቆጣጠር በተፈጥሮ ስርዓት ዛሬ ነገ ተነጎደ አንከረ ቁጥር ማለት እንትን ካለ ማለት ቁጥር። ስለዚህ መቼ ነው የምንፈልገው? ለዚህ መነጋገር መስማማት ይሄ ብቻ ይሄ አሁን እኔ ልጅ የምፈልገው 32 ዓመት በኋላ ነው ሊል ይችላል ባል። ሚስት ደግሞ ከዛ በፊት ነው የምፈልገው ልጅ ባልወልድስ ብላ ልትጠይቅ ትችላለች። አንተ ለምንድን ነው ከ32 ዓመት በኋላ ያለ ትምህርት እየተማርኩ ነው ፒኤችዲ መያዝ አለብኝ ይህን ማድረግ አለብኝ ሊል ይችላል። ስለዚህ በዚህ አስቀድሞ መስማማት አለባቸው። ድንገት ከ32 ዓመት በኋላ ተስማምተው መውለድ ቢሳናት እንኳን እንደ መካን አድርጎ ቆጥሮ ሚስቲቱን እንዳይጎዳ ቀድሞ ሁሉ የተግባቡና የተነጋገሩ መሆን መቻል አለባቸው የተስማሙ። ስለዚህ መቼ ነው? ሁለተኛ ወይቻ ምን ያህል ነው የምንፈልገው? ምን ያህል ልጆች አሁን የተለያዩ ስጦታ ናቸው። ዛሬ ግን እንደሱ አገር አንስል አንዳንዱ ሁለት አንዳንዱ ሶስት አንዳንዱ አራት ስምንት ነው የምወልደው ምትል ትኖራለች። 16ም የሚችሉ ይኖራል። ከዛም በላይ የሚሆንላቸው ይኖራል። ግን ምን ያህል የሚሰጠው እግዚአብሔር ግን እኛ የምንችለውን አቅማችን የሚፈቅደውንም ማወቅ አለ። የምንመታውን የምንገፋውን ማወቅ አለ። ማለት ብቻ አይደለም፣
ከወለዱ በኋላ ያለ ሸክም ብዙ ነው። ምን ያህል
ሶስተኛውና ከዚህ ጋር አብረን የምናነሳው ነገር እንዴት ነው ልጆቹ የሚያደርጉት? ወላጆች ልጅ እስከ መንገድ ድረስ ብቻ የሚያደርስ እውቀትና ብቃት አይደለም ዛሬ የሚጠበቅብን።
ልጆቻችንንም እንዴት እንደምናሳድግ ማወቅ አለብን። ልጆቻችን እግዚአብሔርን ፈርተው እንዲያድጉ እንፈልጋለን። ስርዓት ይዘው እንዲያድጉ እንፈልጋለን። ለቁም ነገር እንዲደርሱን እንፈልጋለን። እኔ አንዲት እናት ሰምቻለሁ። እዚህ ፊልም ቤት እዚህ አላሉ አንድ ቀን ፊልም ልታይ ትገባለች። ከጎኗ 17 18 ዓመት የሚሆኑ ሴት ልጆች ተቀምጠዋል። ይላላሳሉ ተገጣጥሞ ጮኸች እናት ጮኸች። ሰው ሁሉ ለማስተባበር ሞከረች። ወገን ኢትዮጵያውያን አይደለም ይሄን እያየ ዝም ትላለ። ተቋረጠ እንትኑ ፊልሙ። እንዲህ አይነት ልጆች ማፍራት እንፈልጋለን? እንዴት ነው የሚያምኑት ልጆቹ? ቁጭ ብላችሁ እኮ መስማማት አለባችሁ፣ መነጋገር አለብን፣ መመካከል አለብን፣ መማር አለብን። ማናውቀው መጨመር እኛ እናውቅበታለን ብለን ልጆቻችን ከእግዚአብሔር ከልክለን የምናምኑ ብዙ ወላጆች ማወቅ አለብን። ማወቅ እንዴት ነው የሚያደርጉት? ለቁም ነገር የሚደርሱት እንዴት ነው? ችሎታ ያስፈልጋል። ልጅ ማሳደግ በራሱ ዛሬ ቻል እያደረጋችሁ ብዙ ነገር እየተስማማችሁ ካልሆነ እንደ ድሮ ልክ አሁን ቤት ስትገቡ ነገ ትምህርት ያለበት ልጃችሁ የልጆች ቻነል ያለበትን ከፍቶ ቴሌቪዥን ሲያይ ደርሱ እልም አላችሁ ማበሳጨት መፍትሄ አይሆንም። እንዴት እንደምናሸንፈው ማወቅ አለብን። እግዚአብሔርን እንዴት እንደሚፈሩ ማድረግ እንዳለብን ማወቅ አለብን። ዓለም ውስጥ ያለው ነገር ተረድተው ግንዛቤ ኖሯቸው ተዘጋጅተው እንዲኖሩ ማድረግ መቻል አለ። ለዚህም ስርዓት ያስፈልገዋል። ልጆቹ የሚያድጉበት ስርዓት መንገድ እና እንግዲህ ወይ ሁሉ አስቀድሞ ተነጋግሮ ስርዓት ማስያዝ ይገባል። በአጠቃላይ ቢያዝ አንደኛ ለገንዘባችን ስርዓት ያስፈልገናል፣ ሁለተኛ ለመንፈሳዊ ህይወታችን ስርዓት ያስፈልገናል። ስርዓት ይገባል። ዛሬ ቆራቢ ነገር ማንቆርም። ዛሬ መንፈሳዊ ህይወት አለ ነገ የሌለ፣ ዛሬ ምንጸልይ ነገ ማንጸልይ፣ ዛሬ ችግር ሲገጥመን ቁጭ ብለን በአግባብ የምንማከር ነገ ማንማከር መሆን የለብን። እንዲህ ያለን ተገለባባጮች እንዳንሆን የሚገባ ስርዓት ያስፈልገዋል። ትዳሩ ምን ያስፈልገዋል? ንገሩ እስኪ ንገሩ፣ ምን ያስፈልገዋል? ስርዓት ቤቱ ስርዓት ይሁን። የምን ስርዓት? ገንዘቡ የሚተዳደርበት ስርዓት ይሁን። መንፈሳዊ ህይወታችን የሚመራበት ስርዓት ነው። ሶስተኛው ማህበራዊ ህይወታችን የምንመራበትም ስርዓት ነው። አራተኛው ከዚህ ጋር አብረን የተመለከትነው ራሳችንን የምናሻሽልባቸውንም ነገሮች የምናከናውንበት ስርዓት ይኖራል። ተግባር የመጨረሻ ልጆችን የተመለከተም ስርዓት ይኖራል። እንግዲህ በዚህ መንገድ እግዚአብሔር አምላክ ነው ሁሉ ይሄን እንደዚህ እንደዚህ አድርጌ እመራዋለሁ፣ ይሄን እንዲህ አድርጌ እመራዋለሁ። ግን እግዚአብሔር ሆይ አንተ ፈቃድህ ደግሞ የቱ ነው? እባክህን አመልክተን፣ እባክህን ምራን ብሎ እግዚአብሔር ደጅ ጠንቶ የሚስተካከለውን ደግሞ እሱ እንዳመለከተ አስተካክሎ የንስሐ አባትን ምክር ጠይቆ ለትዳሩ ስርዓት መዘርጋት ይገባል። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን። እሱ ስላስተማረን ባስተማረን መሰረት ትዳራችንን ቤተሰባዊ ህይወታችንን አስተካክለን እንድንመራ በቸርነቱ ይርዳል። ይበቃናል ለጸሎት።